Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በየለቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን የተከበራችሁ አድማጮች እንደምን አምሽታችኋል? የቅዳሜ ሐምሌ 11 2007 ዓመተ ምህረት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ፕሮግራማችንን እንደወትሮው ካለም ዙሪያ በተጠናቀሩ ዜናዎች እንጀምራለን። በማስከተል ኢራንን የኒውክሌር ጦር መሳሪያ ባለቤት እንዳትሆን ለመከላከል በተደረሰው ውል ዙሪያ ምሁራዊ ትንታኔ ይቀርባል። ትንታኔውን የሚሰጡን በዩናይትድ ስቴትስ የክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህርና የመካከለኛው ምስራቅ አጥኚ የሆኑት ዶክተር ሹመት ሲሻኝ ናቸው። ከዚያ በኋላ የሚኖረን ጊዜ ደግሞ በምርጥ እንግሊዝኛ ሙዚቃዎች እናዝናናችኋለን። ጽዮን ግርማ ፕሮግራሙን ትመራለች። መልካም ምሽት።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የሰዓቱን ዜና የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ፋውለር በስቱዲዮ መሳሪያዎች ላይ ይገኛል። ሳዑዲ አረቢያ ከእስላማዊ መንግሥት ቡድን ጋር ግንኙነት አላቸው ብላ የጠረጠረቻቸውን ከ400 በላይ ሰዎች አሰረች። ከታሰሩት የሚበዙት የሳዑዲ ዜጎች ናቸው ተብሏል። ስፋት ያለው ዘመቻ የተካሄደው በሳዑዲ አረቢያዊቱ ሻሩራ ክፍለ ሀገር ጥቃት ለማድረስ ይዘጋጅ የነበረውን የእስላማዊ መንግሥትን ጥንስስ ለማጨናገፍ እንደሆነ የሳዑዲ አገር ግዛት ሚኒስቴር አስታውቋል። የመንግሥቱ አካል የሆነው ሳዑዲ ፕሬስ ኤጀንሲ ባወጣው ዘገባ መሠረት ጠንሳሾቹ ጥቃቱን ለማድረስ እየተዘጋጁ ያሉት በመስጂዶች፣ በአንድ የዲፕሎማት ሚስዮን፣ በጸጥታ ኃይሎችና በመንግሥት ተቋማት ላይ ነው። እስላማዊ መንግሥት ነኝ የሚለው ቡድን ሶሪያና ኢራቅ ውስጥ በሚገኙ ኩርዶች ላይ ኬሚካል መርዝ የያዙ አረሮችን መተኮሱን የኩርድ ተዋጊዎችና የጦር መሳሪያ ኤክስፐርቶች አስታወቁ። የእስላማዊ መንግሥት ታጣቂዎች መራዡን ኬሚካል መሳሪያ በኢራቅ ኩርድ ተዋጊዎች ላይ የተኮሱት ባለፈው ሰኔ 13 እና 14 መሆኑን እንግሊዝ ውስጥ የሚገኙ ሁለት መርማሪ ድርጅቶች በጋራ ባወጡት መግለጫ አስታውቀዋል። ታጣቂዎቹ በሶሪያዊቱ ሰሜን ምስራቅ ክፍለ ሀገር ሐሳኬ ውስጥ በሚገኙ የኩርድ ይዞታዎች ላይ ደግሞ በሳምንቱ ሰኔ 20 ተመሳሳይ የኬሚካል ጥቃት አድርሰዋል። ለቢጫው መራዥ ጋዝ የተጋለጡት ወዲያው የሕክምና እርዳታ እንዲያገኙ መደረጉንና ማንም አለመሞቱን መርማሪዎቹ ተናግረዋል። በኢራቅ ምስራቃዊ ክፍለ ሀገር ዲያላ በአጥፍቶ ጠፊ የቦምብ ፍንዳታ 115 ሰው ተገደለ። በዚህ ትናንት በደረሰው መኪና ላይ የተጠመደ ፈንጂ ከተገደሉት መካከል ሴቶችና ሕፃናት እንደሚገኙ የኢራቅ ባለሥልጣናት አስታውቀዋል። ይህ በእስላማዊ መንግሥት ቡድን የተጣለ አደጋ ታጣቂው የሽብር ቡድን የሰፋ ግዛት ኢራቅ ውስጥ ከተቆጣጠረ ወዲህ ካደረሳቸውና ቁጥሩ የበዛ ሰው ከተገደለባቸው ጥቃቶች አንዱ ነው ተብሏል። በአብዛኛው ሺዓ ሙስሊሞች በሚገኙባት ኻንባኒ ሰዓድ ከተማ ውስጥ በሚገኝ የገበያ ስፍራ ላይ በተጣለው በዚህ አደጋ ሌሎች 170 የሚሆኑ ሰዎችን መቁሰላቸውን የፖሊስ ባለሥልጣናት ገልጸዋል። በገበያው ስፍራ ላይ ቁጥሩ የበዛ ሰው የተሰበሰበው የትናንትናውን ኢድ አልፍጥር ለማክበር እንደነበረ ተዘግቧል። ፍንዳታው በርካታ ሕንፃዎችንም ያፈራረሰና የጎዳ መሆኑንና ባለሥልጣናቱ ከፍርስራሽ ውስጥ የተዋጡ ወይም የተቀበሩ ሰዎች እንዳሉ ለማግኘት እየተጣደፉ መሆናቸውም ታውቋል። በሌላ ዜና ምዕራብ አፍጋኒስታን ውስጥ መንገድ ላይ የተጠመደ ፈንጂ 6 የፖሊስ አባላትን መግደሉ ታውቋል። በዚህ በኢድ ዕለት ሄራት ክፍለ ሀገር ውስጥ በደረሰ የተቀበረ ፈንጂ ጥቃት ተሽከርካሪያቸው ውስጥ እንዳሉ ከተገደሉት የፖሊስ አባላት በተጨማሪ ሌሎች 3 የፖሊስ አባላትን መቁሰላቸውን የፈረንሳይ ዜና አውታር ኤኤፍፒ ዘግቧል። ለጥቃቱ ኃላፊነት የወሰደ ባይኖርም እንዲህ አይነቱን አደጋ በመጣል ወትሮ የሚታወቀው ታሊባን መሆኑ ተገልጿል። በኬንያ ታሪክ ውስጥ እጅግ አስከፊ ከተባሉ የሽብር ጥቃቶች አንዱ በነበረው የዛሬ 2 ዓመት ተጥሎ በነበረው አደጋ ምክንያት ለሁለት ዓመታት ያህል ተዘግቶ የቆየው የናይሮቢው ዌስት ጌት የገበያ ማዕከል ዛሬ ተከፈተ። የገበያ ማዕከሉ ኤክስሬይ ወይም የጨረር የፍተሻ መሳሪያዎችና የሚፈነዱ ቁሳቁስን የሚያገኙ ትጥቆች፣ የጥበቃ ማማዎችን ጨምሮ በርካታ አዳዲስ የጥንቃቄና የደህንነት ጥበቃ አሰራሮች ተዘርግተውበታል። የዛሬ 2 ዓመቱ ጥቃት ተፈጽሞ በነበረ ጊዜ በገበያ ማዕከል ውስጥ ይሰሩ ከነበሩት ሰራተኞች ዛሬ ወደ ሥራ የተመለሱት በጣም ጥቂቶቹ መሆናቸውን ሪፖርቶች ጠቁመዋል። በመጪው ሳምንት መጨረሻ አካባቢ የዩናይትድ ስቴትስ ፕሬዚደንት ለሁለት ቀናት ቆይታ ኬንያ ይገባሉ ተብሎ እየተጠበቀ ነው። ግሪክ በገባችበት የዕዳ ቀውስ ምክንያት ለሶስት ሳምንታት ተዘግተው የቆዩ ባንኮቿ ከነገ በስቲያ ሰኞ እንደሚከፈቱ ተገለጸ። ይሁን እንጂ ደንበኞች በቀን ከ65 ዶላር በላይ በቀን ማውጣት እንዳይችሉ ቀደም ሲል የተላለፈው ውሳኔ እንደሚቀጥልና ገንዘብ ወደ ውጪ መላክ ላይም ቁጥጥሩ እንደተጣለ እንደሚቆይ ታውቋል። የባንኮቹ መከፈት ዜና የተነገረው ቆንጣጭ ናቸው የሚባሉትን የግብር ጭማሪና የጡረታ ክፍያ መቁረጥ እርምጃዎች የሀገሪቱ ፓርላማ እያንገራገረ ከወሰነ ከጥቂት ሰዓታት በኋላ ነው። የቆንጣጮቹ እርምጃዎች መወሰድ ግሪክ በአምስት ዓመት ውስጥ ለሶስተኛ ጊዜ ይሰጣታል የተባለው የ96 ቢሊዮን ዶላር የዕዳ ክፍያ ዋስትና ከአውሮፓ በዳሪዎቿ እንዲለቀቅላት እንደ ቅድመ ሁኔታ የተቀመጡ ናቸው። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ ቆንጅት ልመልሳችሁ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ።
የዓለም ዜናዎቹን አደመጥን። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ የሚተላለፈው ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። የኢራን ኒውክሌር ጉዳይ ታሪካዊውን ምሁራዊ ትንታኔ ኢራንን የኒውክሌር ጦር መሳሪያ ባለቤት ከመሆን ለማገድ የታለመና በአጸፋውም የተጣለባትን ማዕቀብ የሚያነሳ ስምምነት በሳምንቱ መጀመሪያ ላይ በቪየና ጸድቋል። በርካታ ዓመታት የዘለቀ ውጥረት፣ 2 ዓመታት የፈጀ ዲፕሎማሲያዊ ጥረት ታሪካዊ መሆኑ በተነገረለት ባለ ብዙ ፈርጅ ስምምነት ይቋጭ እንጂ ከተግባራዊነቱ እስከ ዕድሜ የጠገቡ ጥርጣሬዎችና ስጋት አሁንም በስፋት እያነጋገረ ይገኛል። ለመሆኑ ከስምምነቱ ምን አይነት ተጨባጭ ውጤቶች ይጠበቃሉ? ስምምነቱ በሁለቱ ቁልፍ ሀገሮች በዩናይትድ ስቴትስና በኢራን የሚጠብቁት ፈተናዎችና የመጨረሻ እጣውስ? ለትንታኔው ባለሙያ ጋብዘን አወያይተናል። ዶክተር ሹመት ሲሻኝ በቨርጂኒያው የክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር ናቸው። በዓለም ስልጣኔ በዘመናዊ የመካከለኛው ምስራቅና የእስልምና ጉዳዮች ዙሪያ ጥናት በማድረግም ይታወቃሉ። አሉላ ከበደ ነው ዶክተር ሹመትን ያወያያቸው። ሙሉ ዝግጅቱ ቀጥሎ ይቀርባል።
በኢራን የኒውክሌር ፕሮግራም ዙሪያ ጀርመንን ጨምሮ በስድስቱ ሀያላን መንግስታትና በኢራን መካከል በተደጋጋሚ ከተጣሱ ቀነ ገደቦች በኋላ በመጨረሻው ታሪካዊ የተሰኘ ስምምነት ተፈርመዋል። ለበርካታ ዓመታት የኢራን ኒውክሌር ፕሮግራም ለማስቆም የተደረጉ ጥረቶች ለፍሬ ሳይበቁ ውጥረት የሰፈነበት መካከለኛ ምስራቅ እንዲኖር ያደረገ ሂደት በዚህ ስምምነት የተሻለ ሁኔታ ይፈጥራል የሚል ተስፋ አሳድሯል። በሌላ በኩል አሁንም ጥልቅ ስጋት ያላቸው ወገኖች አሉ።
ዶክተር ሽመት ተስፋና ጥርጣሬ የሁለት ወገን የጠበቁ አስተያየቶች ያልተለዩትን የዚህን ስምምነት መንፈስ በመረዳት ብንጀምር፣ ለመሆኑ በዚህ ስምምነት የታቀፉት አብይ ጭብጦች ምንድን ናቸው?
እሺ፣ እንግዲህ ቅድም አንተም ጠቀስ እንዳደረከው ይህንን ስምምነት ታሪካዊ የሚያስብለው ከዚህ በፊት ከተደረገው ሙከራ ሁሉ ተጨባጭነት ያለው መተማመን ሳይሆን በማረጋገጥ ላይ በፍተሻ ላይ የተመሰረተ ስምምነት ላይ ስለደረሱ ነው። የስምምነቱ ጭብጥ የሚለው ምንድን ነው? ኢራን የኒውክሊየር ቦምብ ለመስራት እጅግ በጣም ከተቃረበች በኋላ ሁሉም እንደሚያምኑበት 2 ወር ብቻ ነበር የቀራት። ያንን ወደ ኋላ መልሳ ከዩናይትድ ስቴትስና ከቀሩት 5 ኃይሎች ጋር ማዕቀቡ እንዲነሳላት በተደረገ ስምምነት እሷም ያተቃርባበት የነበረውን የኒውክሊየር ፕሮግራም ወደፊት ከማራመድ ራሷን ለማዕቀብ የተስማማችበት ነው እና ይሄ ታሪካዊ ነው። ለምን ቢባል በተለይ በዩናይትድ ስቴትስ እና በኢራን መካከል ትልቅ የቆየ ቁርሾ አለ። ሁለቱ የሚያስታውሷቸው የተለያዩ ታሪኮችን ነው። ኢራኖች ከ1953 ዓመተ ምህረት ጀምሮ አሜሪካኖችና ምዕራባውያን ምን ያህል እንደበደሏቸው በዲሞክራቲክ መሰረት የተመረጠ መንግስታቸውን ፈንቅለው ሻሁን መንግስት በላያቸው ላይ እንደጫኑባቸው፣ ያን የሻህ መንግስት በአሜሪካና በምዕራቦች ድጋፍ ብቻ የቆየ መሆኑ፣ የኢራኖቹ የራስ በራስ ማስተዳደር እጅግ በጣም ተዳክሞ የነበረ መሆኑ ከዚያ በኋላ በ1979 እንደ ፈረንጆች ባደረጉት አብዮት ያንን ጥለው ነጻነታችንን አረጋግጠን ብለው ብዙ ኢራኖች ያምናሉ። አሜሪካኖቹ የሚያስታውሱት በዚያ አብዮት ጊዜ እንዴት አድርገው ዲፕሎማቶቻቸውንና ሌሎች ሰራተኞቻቸውን እንዳሰሩባቸው፣ በዚህም ምክንያት ትልቅ ድፍረት እንዳደረጉ፣ ከዚያም ወዲህ በአሜሪካ ላይ ተቃውሞ በማስነሳት እንዲሁም አሜሪካን የሚቃወሙ ኃይሎችን በመደገፍ ምዕራብንና አሜሪካን ታሰጋለች የሚል ትልቅ ጥርጣሬ እና ቂም አላቸው። ይህንን ደግሞ የበለጠ የሚያፋፍም የና እስራኤልም ጉዳይ አለ። እንዲሁም በኢራን መጎልበት ምክንያት ስጋት ያደረባቸው እነ ሳውዲ አረቢያም የምዕራቡን ኃይል በተለይ አሜሪካን በኢራን ላይ የተነጣጠረው ጥላቻ የበለጠ እንዲግል ተደረገበት ጊዜ ነው። ስለዚህ ይሄ ቢያንስ ወደ 36 ዓመት የቆየ ትልቅ ቂም በመካከላቸው ስላለ ያንን አልፈው እዚህ ደረጃ መድረሳቸው እንኳን ታሪካዊ ያሰኘዋል። እርግጥ ወደፊትም ቢሆን ብዙ እንቅፋት አለ፣ ብዙ የሚነሱ ጭቅጭቆች እና አቲካራ ይኖራል ብዬ ገምታለሁ። ግን ቢያንስ ካሁን ድረስ ከማንም አገር ጋር ይህ አይነት ውል አልተቻለም። ከኮሪያ ጋር አልተቻለም፣ ከፓኪስታን ጋር አልተቻለም፣ ከህንድ ጋር አልተቻለም፣
ከእስራኤልም ጋር አልተቻለም።
አዎ ከእስራኤልም ጋር አልተቻለም። በተለይ
ዶክተር ሽመት ቀደም ብለው የዘረዘሯቸው አራት አገሮች ጋር የነበሩትን አይነት ሙከራዎች የአሁኑም ችግር ያመጣል እያሉ ነው። ይህን ስምምነት ባሉታ የሚመለከቱ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በበኩላቸው ግን በዚህ የኒውክሌር ስምምነት የሚመጣ ጦርነት የለም፣ ያ ጦርነት ስጋት ያለው ይህን መሰሉ ስምምነት በሌለበት ዓለም ነው ይላሉ። በቅድሚያ እሳቸውን እንስማና ወደ ውይይቱ እንመለሳለን።
Put simply, no deal means a greater chance of more war in the Middle East. Moreover, we give nothing up by testing whether or not this problem can be solved peacefully.
በቀላል አነጋገር ይህ ስምምነት በሌለበት በመካከለኛው ምስራቅ ጦርነት የመቀስቀሱ እድል እጅግ ከፍ ያለ ነው። ከሁሉም በላይ ግን ይህ ችግር በሰላማዊ መንገድ ይፈታ እንደሆነና እንዳልሆነ በማየት የምናጣው ነገር የለም ነው ያሉት። በሌላ በኩል ዋናው ተቀናቃኝ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ በበኩላቸው አስደንጋጭ ታሪካዊ ስህተት ነው ያሉት። ሌሎችም የመካከለኛው ምስራቅ አገሮች ሳውዲ አረቢያን ጨምሮ የየበኩላቸው ስጋት እንዳላቸው ይታወቃል። ኢራን ይሄን አሁን የሚለቀቅላትን 100 ቢሊዮን ዶላርና በነዳጅ ሽያጭ የሚገኙ ገቢዎች ሁሉ ከማዕቀቡ መነሳት በኋላ የተባባሰ ሁኔታ ለመፍጠር ትጠቀምበታለች ይላሉ። እንዲህ ፈጽሞ የማይገናኝ ድምዳሜ ላይ የደረሱ ሁኔታዎች ናቸው የሚታዩትና እስኪ ይመዝኑት፣ አንድምታውን እንመልከት።
አዎ ልክ ነው። የተለያየ ጥቅም ያላቸው ሀገሮችና ኃይሎች በተለያየ አይን ነው ይህንን ሁኔታ የሚመለከቱት። እስራኤል በተለይ እስራኤልም ቀጥሎ ሳውዲ አረቢያ ኢራን ከአሜሪካ ጋር የተቀራረበች እንደሆነ ኢራንን ለማሽመድመድና ኢራን የአካባቢ ፖለቲካ ላይ ተጽዕኖ እንዳይኖራት ለማድረግ የሚደረገው ሙከራ እጅግ በጣም ያዳክምብናል ብለው ይሰጋሉ። በተለይ የእስራኤሉ ጠቅላይ ሚኒስትር ናታንያሁ ገና ከመጀመሪያው ጀምሮ ነው ይህንን የስምምነት ሂደት የተቃወሙት። ስምምነቱ ምን እንደሆነ ሳይታወቅ፣ ገና የት እንደሚደርሱ ሳይታወቅ ስራዬ ብለው ዋሽንግተን ድረስ በመምጣት ስቴት ዲፓርትመንት ሳይፈቅድ የአሜሪካን ኮንግረስ በፕሬዚደንቱ ላይ ሄደው ነው ያነጋገሩት። ይሄ ፕሬዚደንቱ ላይ ትልቅ ጫና ለማሳደርና ከተቻለም የስምምነቱ ሂደት እንዲቋረጥ ነበረ።
ከተለመደው አሰራር የአንድ አገር መሪ በሌላ አገር ምክር ቤት ውስጥ የሚያደርገው ንግግር በአመዛኙ በአስተዳደሩ የሚያልፍ ሂደትን የሚከተል ነው። ነገር ግን ይሄ ከፕሬዚዳንት ባራክ ኦባማ እውቅናም ፈቃድም ውጭ ነው የተደረገው።
አዎ ከዚያ ውጭ ነው። ዋይት ሀውስ አላወቀም፣ ስቴት ዲፓርትመንት አላወቀም፣ እውቅናም አልሰጠም እና ማንም የውጭ ሀገር መሪ ይህንን ሁኔታ አድርጎት አያውቅም። እርግጥ ብዙ የዓለም መሪዎች እየመጡ ኮንግረስን ያነጋግራሉ። ያ የሚደረገው ግን ጥሪ ተደርጎላቸው በስቴት ዲፓርትመንት እና በዋይት ሀውስ አቀነባባሪነት ነው። ናታንያሁ ይህን ያደረጉት ሆን ብለው ነው። ምክንያቱም ኮንግረስ ውስጥ ትልቅ የእስራኤል ደጋፊ ኃይል አለ። ያንን በመጠቀም
ጋባዦቻቸውም እነሱ ናቸው።
አዎ ጋባዦቻቸውም እነሱ ናቸው እና አሜሪካ ውስጥ ይሄ ትልቅ የፖለቲካ ጉዳይ ሆኗል። በአብዛኛው በእውነቱ የኒውክሌሩ ጉዳይ ሳይሆን ኢራንም ውስጥ አንድ ወገን አለ፣ እጅግ በጣም አክሮ ሁኔታውን የሚመለከት ሌላ ወገን ደግሞ ይህንን እንለፈውና ወደ ሌላ ምዕራፍ እንሸጋገር የሚል አለ እና አሜሪካም ውስጥ የምናየው ይህንን አይነት ነው። በአንድ በኩል ከኢራን ጋራ ያለው ቂም እንዳይበርድ በተቻለ መጠን ኢራን ተገልላ ካለችበት ተጠርዛ እንድትቀመጥ የሚፈልግ ኃይል፣ በሌላ በኩል ደግሞ ከዚህ በፊት የተደረገው ሙከራ ሁሉ ኢራንን እንዲያውም ወደ በለጠ አደገኝነት የገፋፋት የኒውክሊየር ቴክኖሎጂውን በማዳበር በኩል ከነበረችበት እጅግ መጥቃ መታ እንዲያውም የሁለት ወር ጊዜ ብቻ ነው የቀራት ስለዚህ ካሁን ድረስ ዝም ብለን አይናችን ጨፍነን ከኢራን ጋር አንነጋገርም ያልነው ኢራንን ወደ በለጠ አደገኝነት ያሸጋግራት ነው። ስለዚህ ሁኔታ ካሁን ብንገታው ይሻላል የሚሉ ኃይሎች አሉ። የዚህ ዋናው አራማጅ እርግጥ ፕሬዝዳንት ኦባማ ናቸው። በሌላ በኩል ይህንን የአሜሪካን ከኢራን ጋር መቀራረብ የሚፈሩ ምናልባት ኢራን የበለጸገች እና ከሌላው ዓለም ጋር የቀረበ ግንኙነት ያላት ኃይል ከሆነች በዚህ አካባቢ ያላት ተሰሚነት ይጨምራል፣ እንዲሁም ደግሞ እዚህ አካባቢ ያሉ መንግስቶችንም እንደፈለጉት እንዳያደርጉ ትገታለች የሚል ትልቅ ስጋት አለ። አሜሪካም ውስጥ ቢሆን ኢራን ካየለች እዚህ አካባቢ ልናሳድር የምንችለውን ጫና እጅግ በጣም ይቀንሰዋል። ምክንያቱም ኢራኖች እንደሌላው በምዕራቦች መዳፍ ስር ሙሉ በሙሉ ለመውደቅ ዝግጁ አይደሉም። እንደሚያውቀው እጅግ በጣም ጠለቅ ያለ ታሪክ ነው ያላት። አብዛኛው የመካከለኛው ምስራቅ መንግስቶች በሃያኛ ክፍለ ዘመን መጀመሪያ ከአንደኛው ጦርነት በኋላ አውሮፓውያኖች የሰሯቸው ናቸው። ኢራን እንግዲህ የጥንቷ ፐርዣ ነች። ስለዚህ የቆየ እና ለየት ያለ ታሪክ አላት። ህዝቡም እንዲሁ ትንሽ ጠንከር ያለና ስር የሰደደ መዋቅር አለው። ስለዚህ ያንን እንደ ስጋት የሚመለከቱት ኃይሎች አሉ ለማለት ነው።
ስጋቶቹን ሚዛን እንመለከታለን። የዚህን ፈርጀ ብዙ የኒውክሌር ስምምነት ሌሎች አንድምታዎች ደግሞ እንመርምር። ዶክተር ሹመት፣ ኢራን ማዕቀቡ ሲነሳላት በአሁኑ ሰዓት በማዕቀብ ስር የወደቀ የነዳጅ ሽያጭ አቅሟ ከፍ ይላል፣ በዚህም አሁን ያለውን የነዳጅ ገበያ ያናጋል ወይም ይለውጣል የሚል ስጋት አለ። የኢራን ከፍተኛ የነዳጅ ምርት በገበያው በማይገኝበት ትልቁን ድርሻ እየተቀራመቱ ያሉ በአፍሪካም ውስጥ እንደ ናይጄሪያ፣ እንደ አንጎላ ያሉ አገሮች ይህ ሁኔታ አሉታዊ ተጽዕኖ ይከስትባቸው ይሆናል የሚል ግምት አሳድረዋል። በዚህስ ረገድ ምን ይመለከታሉ?
አዎ ልክ ነው። በተጣለባት ማዕቀብ ምክንያት ኢራን አሁን በቀን የምታመርተው 2.8 ሚሊዮን በርሜል ዘይት ነው። ከዚህ በፊት ከ3.5 ሚሊዮን በላይ ታመርት ነበረ። ስለዚህ ያ የተነሳላት እንደሆነ ወደ 700-800 ሺህ በርሜል በቀን ለገበያ ታቀርባለች ማለት ነው። ይሄ አሁን ዝቅ ያለውን የዘይት ገበያ የበለጠ ዝቅ ሊያደርገው ይችላል። ታስታውስ እንደሆነ ከአንድ አመት በፊት የዘይት ዋጋ ወደ 115 ብር በበርሜል፣ አሁን ያ ወርዶ ወደ 58 አካባቢ ወድቋል። ገና የኢራን ዘይት ሳይገባ ነው እንግዲህ እና የኢራን ዘይት መግባት የጀመረ ዕለት የበለጠ ወደ ታች ዝቅ እንደሚል የታወቀ ነው። ነገር ግን ይሄ ነገ የሚሆን ነገር አይደለም። ምክንያቱም መጀመሪያ ይህንን ድርድር ኮንግረስ ለ60 ቀን አለው ያንን የሚያይበት፣ ከዚያ በኋላ ደግሞ እንዲሁ ሌላ ደረጃዎች አሉ። ስለዚህ ማዕቀቡ ቢያንስ ከ6 ወር በፊት ተፈጻሚነት አይኖረውም እና እለቱን የሚሆን ጉዳይ አይደለም። ሌላው ደግሞ እርግጥ የኢራን የዘይት ክምችት ከፍተኛ ነው፣ በዓለም 4ኛው ነው ደረጃ። ግን እንዲያም ሆኖ ኢራን የምታመርተው እንግዲህ ወደ ኢቨን ቢለቀቅላት እንኳን 3-4 ሚሊዮን በርሜል በቀን ነው። ይህንን የምናነጻጽረው በዓለም በቀን 90 ሚሊዮን በርሜል ነው የሚጠቀመው። ስለዚህ ከዚህ አንጻር ስናየው ይህን ያህል ሊሆን አይችልም። መጠነኛ የሆነ ወሬው ራሱ ብቻ ገበያውን ወደ ታች ያወርደዋል። አሁንም ያንን እያየን ነው እንኳን ተፈጻሚ ሆኖ እና ምናልባት ትንሽ ሳሳ ያሉ አገሮች እነ አንጎላ እንደነ ናይጄሪያ ያሉ ይሄ በቀላሉ ሊሰማቸው ይችል ይሆናል።
ሌላ አንድ ጫፍ እንመልከት። ቅድም ነካ አድርገነዋል፣ በመካከለኛው ምስራቅ በሱኒ አረቦችና በሺያ አረቦች መካከል ያለው ውጥረት የቆየ ነው። በራሳቸው በቀጥታ ከሚኖሩ ተጽዕኖዎች ሌላ በአጎራባች ምስቅልቅል ሁኔታ ጦርነቶች ባሉባቸው አንዱ ከሌላው ጋር የሚዋጋ የሚመስልበት ሁኔታ ይኖራል። ይህ የኢራን መጠናከር ተሰሚነት በዚህ ጊዜ እንኳን ማዕቀቡ እያለባት ከፍተኛ ተጽዕኖ እያደረገች ነው በሚባልባቸው በሶሪያ፣ በኢራቅና በየመን የምታሳድረውን ተጽዕኖና የተባባሰ ሁኔታ ለመፍጠር አደጋው ግልጽ ነው የሚል ስጋት ያደረባቸው የሱኒ አረቦች ድምጻቸውን እያሰሙ ነው። ይሄን ስምምነት ተከትሎ ያለባቸውን ስጋት ሲገልጹ ሳውዲ አረቢያ በቀዳሚው ረድፍ የምትገኝ ናት፣ ሌሎችም አሉ። ይህ ተጨባጭነት ያለው ስጋት አይመስሎትም?
እርግጥ አዎ፣ ሳውዲዎችና ሌሎችም የገልፍ አገሮች ይህንን ሁኔታ በእጅጉ ሲጠቀሙበት ቆይተዋል። ኢራን በዚህ አካባቢ ላሉ የፖለቲካ ኃይሎች የምትሰጠውን ድጋፍ ምክንያት በማድረግ በተቻለ መጠን ምዕራቡን በተለይ የአሜሪካን እርዳታ ለማግኘት ከፍተኛ የፖለቲካ መሳሪያ ሆኗቸው ቆይቷል። ይበልጥ ደግሞ ራሳቸውን እንደ አሜሪካ አጋር አድርገው በማቅረባቸው ምክንያት እነሱ እዚህ አካባቢ የሚፈጥሩት ማተራመስ ትኩረት እንዳያገኝም አድርጓል።
እስኪ ይጥቀሷቸው የእነሱን ተጽዕኖ።
ለምሳሌ አካባቢውን ጸጥታ በመንሳት እንዲሁም ወደ አደገኛ ሁኔታ በማምራት በእውነቱ ውስጥ ገባ ብለን በምንመለከትበት ጊዜ ባለፉት 30 እና 40 አመታት ኢራን ካደረገችው አስተዋጽኦ ይልቅ ለምሳሌ ሳውዲ አረቢያ ያደረገችው ይበልጣል። በአፍጋኒስታን ያለውን የታሊባን ኃይል ፈልፍሎ ያሳደገው በሳውዲ አረቢያ የሚደገፉና የተመሰረቱ ፓኪስታን ውስጥ መድረሳዎች ናቸው። ታሊባን ሆነው በኋላ የተነሱት በሙሉ በዚያ ትምህርት ቤት ያለፉ የሳውዲ አረቢያ ሳላፊስት መምህራን ያሰለጠኗቸው ናቸው። የአልቃይዳ ኃይሎች በአብዛኛው የተመለመሉት የተፈለፈሉት እንዲሁ ከዚሁ ከዋሃቢስት ቡድኑ ከሳውዲ አረቢያ ነው። ይሄ የአይነት የእስልምና አመለካከት በይፋ የሳውዲ አረቢያና ሌሎችም የገልፍ ሀገሮች የሚደግፉት ነው። ከነ ቢን ላደን አንስቶ እነዚያ በናይን ኢለቨን የተሳተፉት አብዛኛዎቹ ሃይጃከርስ እነዚህ ሁሉ መሰረታቸው ሳውዲ አረቢያ ነው። አሁንም ቢሆን ሲሪያን የሚያተራምሰው ኃይል በአብዛኛው ድጋፉን ያገኘ የነበረው ከሳይዲ ኃይሎች ነው። ይህን አልኑስራንና ሌሎቹንም እጅግ በጣም አክራሪ የሆኑ አሁን እዛ አካባቢ ያንን ሁኔታ በሚያምሱት መካከል ያለውን ይመለከታል። ስለዚህ የሳውዲ አረቢያ እጅ አለበት። ነገር ግን ይሄ እንዳይታይ የኢራን ስጋት ሸፍኖት ቆይቷል። በሌላ በኩል ኢራን እዚህ አካባቢ የፈጠረችውን ጫና የተመለከትን እንደሆነ እርግጥ ነው ህዝባላን በማገዝ በኩል ከፍተኛ አስተዋጽኦ አድርጋለች። እንዲሁም ሐማስን ትደግፋለች። ነገር ግን ከነ አይሲስ፣ ከነ አልቃይዳ፣ ከነ ታሊባን ጋር ስናመዛዝናቸው እነ ህዝባላና እነ ሐማስ የሚጠይቁት ጥያቄ አለ። ለድርድርም ሊቀርቡ የሚችሉ ያ በመጠኑ ከተመለሰላቸው ወደ ዓለም አቀፍ ማህበረሰቡ ሊጠጉ የሚችሉ ኃይሎች ናቸው። እንግዲህ እነዚህን ማነጻጸር ያለብን ከነ አይሲስ ጋር ነው።
እነኚህም በአሸባሪነት ዓለም አቀፍ አሸባሪ ቢፈረጁዋል።
እርግጥ የሚከተሏቸውም የአሸባሪ ታክቲክ አላቸው። ነገር ግን ማየት ያለብን መጨረሻው ምንድን ነው፣ ግቡ ምንድን ነው የሚለው ነው። እና የነ አይሲስ ጋራ ከነ አልቃይዳ ጋራ ከነ ታሊባን ጋር በምናነጻጽርበት ጊዜ ኢራን ያሰለፈቻቸው ኃይሎች በጠንቃቸው ለዓለም አቀፍ ማለት ነው፣ ለአካባቢው እርግጥ ተጽዕኖ ሊኖረው ይችላል፣ ለዓለም አቀፉ ግን ያለው ጠንቅ የሚነጻጸር አይደለም። በሌላ በኩል ሳውዲ አረቢያ ስርዓት እጅግ በጣም ኋላ ቀር የሆነ ስርዓት ነው። እርግጥ የአሜሪካ አጋር ተብሎ ስለሚቆጠር ምዕራቡም እንደዚሁ እነሱን እንደ አጋር ስለሚመለከታቸው ያ ሁኔታ አካባቢውን ወደ ከፋ ደረጃ የሚያደርስ የሳውዲንም ስርዓት እንዲሁ እጅግ በጣም ሜዲቫል በሆነ ሁኔታ ይዞ ያቆየው ሁሉ ትኩረት እንዳይደረግበት ዓለም አቀፉ ማህበረሰብ ያንን እንዳያይ ተደርጎ የቆየ ነው። በእስራኤልም በኩል ቢሆን እስራኤል ትልቋ የአሜሪካ አጋር ተብላ የምትቆጠር ነች። ነገር ግን እስራኤል በምትፈጥረው ችግር ምክንያት ደግሞ በአሜሪካ ላይ የሚደርሰውም ችግር ያኑ ያህል የበረታ ሆኗል።
ምሳሌ ስጡን እስኪ ባጭሩ። እስራኤል በምታደርጋቸው ምክንያቶች በዩናይት ስቴትስ ላይ የሚፈጠሩ ጫና ያሉትን።
አዎ፣ አብዛኛው የአረብ ወጣት በተለይ በአሜሪካ ላይ የፈጠረው ከፍተኛ ጥላቻና ቂም እስራኤል ፍልስጤም ውስጥ በምታካሄዳቸው እርምጃዎች የመነጨ ነው። እስራኤል ሳውዘርን ሌባኖንን በተደጋጋሚ ባደረሰችው ጥቃት የመነጨ ነው። እነዚህ ሌላው ዓለም እጅግ በጣም የሚቆጭባቸውና የሚያመርባቸው ናቸው። እርግጥ ምዕራባውያን በተለይ አሜሪካውያን የፓለስቲንያኖችን ሁኔታ አያጤኑትም፣ ምክንያቱም ለነሱ በትክክል ቀርቦም አያውቅም። የዜና አውታሩም ይሁን የሚጻፉት መጽሐፎችም የእስራኤልን ወገን ነው እንጂ በዚያ በኩል የሚደርሰውን በደል የሚያውቅ የለም። እዚያ አካባቢ ያሉት ግን ይህንን ያውቃሉ። እና ለብዙዎቹ ቅሬታና በኋላም ደግሞ አፈንጋጭነት መሰረቱ የሚሆነው እንዲያውም ብዙዎቹ ሪሊ በፖለቲካ የሚጠመቁት መጀመሪያ በፍልስጤም ጉዳይ ነው። ምክንያቱም ለእነሱ አይን እጅግ በጣም ዘግናኝና የከፋ ነው ብለው ነው የሚያምኑት።
ዶክተር ሹመት የመጨረሻውን አንድ ጭብጥ እንመልከት። ምናልባትም ይሄ ስምምነት እውን ይሆን ይችላልና አይችልም የሚለውም ወይም በተግባር ሊፈጸምና ላይፈጸም የሚችልበትን ሁኔታ የሚወስኑ ሁለት ኃይሎች አሉ። ከዚህ ስምምነት የዓለም ሀያላን መንግስታት የተሳተፉበት ብዙዎቹ ይበጃል በሚል የተስማሙበት ስምምነት በኢራን ከዚህ ቀደም የዩናይት ስቴትስን አቋም በጥርጣሬ የሚመለከቱ የኢራንንም ኃይል የሚያዳክም የሚመስላቸው የወግ አጥባቂው ኃይሎች ይቃወማሉ። ከኢራንም በላይ አሁን ባለው ሁኔታ በዩናይት ስቴትስ የህግ አውጪዎች ምክር ቤት አብዛኛው የፕሬዚዳንት ኦባማ ተቀናቃኝ የሪፐብሊካን ፓርቲ አባላትና የተወሰኑ የገዛ ፓርቲያቸው አባላት ጠንክረው እየተሟገቱ ነው። ይሄ ለአሜሪካም ሆነ ለዓለም ሰላም አይበጅም የሚለውን መከራከሪያ እያቀረቡ ነው። ከፍተኛ ጥርጣሬ ያላቸው በስምምነቱ ላይ የቀደሙ ታሪኮችንም ያጣቅሳሉ። ይሄ የሚሳካበትን አደጋ ሊደቅን የሚችል ሁኔታ ይነሳ ይሆን? ምን አይነት ሁኔታ ይታዩታል?
አዎ፣ እርግጥ ነው እነዚህ ሁለት ኃይሎች አሜሪካ ውስጥ ያለው እጅግ በጣም አክራሪ የሆነ ወገን ይህንን ድርድር ከመጀመሪያው ጀምሮ አጥብቆ ተቃውሞታል። አሁንም ገና የስምምነቱ ይዘት ከመውጣቱ በፊት ነው ወዲያው የኮነኑት። የሚቀጥሉት ሁለት ወሮች እርግጠኛ ነኝ እጅግ በጣም የመረረ ትግል ይደረግበታል። ዋናው እንግዲህ ኮንግረስ ውስጥ አብዛኛዎቹ ሪፐብሊካን እንዳይሳካ መሞከራቸው አይቀርም። ከዲሞክራቶችም ቢሆን የእስራኤል ደጋፊ የሆኑት እንደዚሁ ከዚያ ወገን ሊሰለፉ ይችላሉ። እርግጥ ሁለት ሶስተኛው ድምጽ ካላገኘ በቀር ኮንግረስ ሌላውን ሲምፕል ማጆሪቲ እንኳን ቢሆን ፕሬዚደንት ኦባማ ቬቶ ሊያደርጉት ይችላሉ።
ድምጹን በድምጽ የመሻር መብታቸውን ይጠቀማሉ።
ድምጹን በድምጽ መሻር መብት አለው ፕሬዚደንቱ። ያስ ከሆነ በኋላ ሁለት ሶስተኛው የኮንግረስ አባል ከመረጠበት ግን የፕሬዚደንቱ ድምጽ እንደገና ይሻራል እና ያ አንድ ስጋት አለ። እነሱ እርግጥ ይሄ ለበለጠ አደጋ ኢራንን ያጎለብታል ይላል፣ የምትታመን አይደለችም ይባላል። ስምምነቱን ግን ቀረብ ብለህ ያየኸው እንደሆነ እጅግ በጣም ጠንካራ የሆኑ ክትትሎች አሉበት። ኢራንን በማያዋርድ መንገድ ግን ደግሞ ኢራን እንዳታጨረብር፣ ኢራን ከስምምነቱ እንዳትወጣ፣ ቢያንስ ለ15 ዓመት ወደ ኒውክሊየር ኃይልነት እንዳትጠጋ የሚያግድ ስምምነት ነው። ያ ለማንም ግልጽ ነው፣ ግን ያንን ሊቀበሉት አይፈልጉም። ስለዚህ ይሄ ከፍተኛ የእስራኤል ጫና ያለበት ኮንግረስ እንዲሁም ደግሞ ሪፐብሊካኖቹ ኦባማ ለወደፊትም በታሪክ በኩል ያስመሰግናቸዋል የሚኮሩበት ስምምነት ቢወድቅላቸው ለሚቀጥለው ምርጫ ለሪፐብሊካኖቹም ትልቅ ጥቅም ይሰጣል። ስለዚህ ከኢራን ጉዳይነት አልፎ የአሜሪካ ፖለቲካም የምርጫ አጀንዳም ይሆናል ማለት ነው። ይሄ በአሜሪካ በኩል አለ። በኢራን በኩል የተመለከትነው እንደሆነ አሁን ያለው የኢራን ህዝብ ወደ 80 ሚሊዮን ተጠግቷል። ሁለት ሶስተኛው ከ1979 እንደ ፈረንጆች አቆጣጠር አብዮት ወዲህ የተወለደ ነው።
ከዚያ አሜሪካ ጋር ከፍተኛ ችግር ውስጥ ያስገባ እና ኢራን ከዓለም የተነጠለችበት ለውጥ ወዲህ የተወለደ ነው እያሉን ነው?
የተወለደ ነው። አዎ። እና ወደ ኋላ ለመመልከት የሚፈልግ ትውልድ አይደለም። ማዕቀቡ እንዲነሳለት፣ ከሌላው ዓለም ጋር እንዲቀላቀል፣ የዕለት ኑሮው እንዲሻሻል የሚፈልግ ኃይል ነው። በሌላ በኩል እጅግ በጣም አክራሪ የሆኑ አሁንም ያንን አብዮት የመሩት በተለይ በአያቶላዎቹ በሙላዎቹ የሚመራው ኃይል ከአሜሪካ ጋር መቀራረቡ ለአሜሪካ እጅ እንደ መስጠት አይነት አድርገው ነው የሚመለከቱት። ኢራን ራሷን የከፈተች እንደሆነ ያ የእነሱ ኃይል የቆየ እንደሚዳከም እና ኢራንን ለፈጣን ለውጥ እንደሚያዘጋጃት ያውቃሉ። ስለዚህ በተለይ አያቶላ ሀሜኒ የመጨረሻው ድምጽ እሳቸው ጋር ነው ያለው። እሳቸው ካልፈለጉት የሁሉ የተደከመበት እንደገና ሊፈርስ ይችላል። ስለዚህ ፕሬዚደንት ኦባማ እዚህ ከፍተኛ የሆነ የተቃውሞ ኃይል እንደተጋረጠባቸው ሁሉ ይሄ ለለውጥ ዝግጁ የሆነው በሐሰን ሩሃኒ መሪነት የሚነቃነቀው መንግስት በአያቶላዎች ሊፈርስ የሚችልበት ሁኔታም አለ።
ፍንጭ የተሰጠ ነገር አለ። እርሶ ያሉትን ለማዛመድ ያህል ለድርድር የሄዱትን ባለሙያዎች አያቶላው በቁርጠኝነትና በእውነት ከልባችሁ ተከራክራችኋል ሲሉ አመስግነዋቸዋል። ምናልባት ያ ተጨማሪ ጉልበት ይሰጥ ከሆነ የመቀበላቸው ፍንጭ ይሆን ከሆነ ቀደም ሲል የነበራቸው ልዩነት እንዳለው ነው።
አዎ፣ እንግዲህ እሱ ነው። በተጨማሪ ደግሞ እርግጥ የአያቶላዎቹ የበላይነት አለ። ነገር ግን እነሱ ትልቁ መሪ ሱፕሪም ሊደር የሚሉት እሱም ቢሆን ራሱ እሱን በመሰሉ ሌሎች አያቶላዎች የሚመረጥ ነው። ከውጭ ስናየው እጅግ በጣም የአምባገነን መንግስት ይመስላል የኢራን መንግስት። ግን ውስጡ ደግሞ አትሊስት ላይ ባሉት እንትኖች ከፍተኛ የሆነ የቡድን መብትም ያለበት ሁኔታ ነው ያለው። ስለዚህ እሳቸውም ቢሆን ያንን ጫና የግድ ማጤን ይኖርባቸዋል ማለት ነው።
መልካም እንግዲህ ሂደቱን እንከታተላለን። እንዳሉት 60 ቀናት የምርመራ ጊዜ ያለው የዩናይት ስቴትስ የህግ አውጪ ምክር ቤት ሌሎች ጉዳዮችንም በተዛማች የሚነሱትን ለማንሳት መልሰን እንደምናገኘው ተስፋ አድርጋለሁ። ዶክተር ሹመት ሲሻኝ በዚህ በቨርጂኒያ የሚገኘው የክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር፣ በዓለም ስልጣኔ የመካከለኛው ምስራቅና የእስልምና ታሪክ ጉዳዮች ጥናት ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ ጌታ።
አሉላንና እንግዳውን በጣም እናመሰግናለን። የተከበራችሁ አድማጮች፣ የቅዳሜ ምሽት ፕሮግራማችን ተጋምሷል። ነገ እሁድ በነገራችን ላይ የራዲዮ መጽሔት ተረኛ ነው። ልዩ ልዩ ቅንብሮችን ይዘው አዘጋጆቹ አዲሱ አበበና አሉላ ከበደ ይጠብቋችኋል። አስታውሱ። አሁን ደግሞ የቅዳሜ መዝናኛችሁ የሙዚቃ ቃና ተረኛ ነው። ሰሞኑን እንደምታውቁት ለ1-4 ሳምንታት ያህል ጽዮን ግርማ ነበረች ስታዝናናችሁ የከረመችው። የሙዚቃ ቃና አዘጋጁ ደሳለኝ መኮንን በልጁ በቤዛ ደሳለኝ መወለድ በደስታ ተውጦ የከረመው አሁንም በደስታ ተውጦ ፊቴ ይገኛል። ደሳለኝ መኮንን እንኳን ደህና መጣ።
እንኳን ደህና ቆያችሁኝ ቆንጅትዬ። በነገራችን ላይ ጽዮን ላለፉት 4 ሳምንታት የሙዚቃ ቃናን ቀጥ አድርጋ ስታስተናግድ ነው የቆየችው። እንደው አመስግኝልኝ እንደገና በደንብ አመስግኝ።
ጽዮን ግርማ በጣም ግሩም ዝግጅት ነው ስታዘጋጅ የከረምሽው። እናመሰግንሻለን። አድማጮችም ይሄው ይመስለኛል የሚሰማቸው።
በጣም በጣም እናመሰግናለን። ባለፈው ቤዛን መተሽ ካየሻት በኋላ አሁን ብዙ ለውጥ አሳይታለች። 5ኛ ሳምንቷ ነው። ፈገግ እያለች እንደውም አክስቴ ቆንጂት የታለች ብላ እየጠየቀች ነው።
አለሁ ጠይቃለሁ በልልኝ።
እንግዲህ ጎራ ብለሽ አንድ ቀን ጠይቂያት።
እንመጣለን፣ እንስማለን፣ ቢያስፈልግም እንጠብቃለን። ቃል ገብተናል።
እንዳትረሽ አደራ። የቤቢሲቱን ነገር ቀልድ አይደለም፣
ማገዝ አለብን በግድ
በሚገባ።
እሺ ደሳለኝ፣ እንግዲህ ከአድማጮች ጋር መልካም ቆይታ።
አመሰግናለሁ ቆንጂት፣ የአየር መስመሩን ስለለቀቅሽልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራቸው ሙዚቃ ቃና አድማጮች፣ እንደምን ሰነበታችሁ? ቀደም ብላ ቆንጂት እንዳለችው ለጥቂት ቅዳሜዎች ከስቱዲዮ 14 አልነበርኩም። ታዲያ ያው ጥሩ የፕሮግራም አስተናጋጅ ተክችላችሁ ነበር የሄድኩት። ጽዮን ግርማ የሙዚቃ ቃና ፕሮግራም በተለያዩ ዜማዎች በማጀብ ሽክን አድርጋ ስታቀርብ ነው የሰነበተችው። ጽዮንን እጅጉን በጣም በድጋሚ አመሰግናለሁ። በዛሬ የሙዚቃ ቃና ፕሮግራም ላይ በአሜሪካን የቢልቦርድ ሰንጠረዥ ላይ በዚህ ሳምንት ከመቶቹ ምርጥ ዜማዎች መካከል ከአንድ እስከ 10 ያለውን ደረጃ የያዙትን ዜማዎች ይዤላችሁ ቀርቤያለሁ። ታዲያ ጊዜ ሳናጠፋ የአስረኝነትን ደረጃ ከያዘው ዜማ ብንጀምርስ?
Yes, I'll be whatever that you tell me when you're ready. Yes, yes, I'll be your girl, forever your lady. You ain't never gotta worry, I'm down for you, baby. Best believe that when you need that, I'll provide that. You will always have it. I'll be on deck, keep it in check. When you need that, I'ma let you have it. Plus I keep the nana real sweet for your eating. Yes, you be the boss and yes, I be respecting whatever that you tell me, cause it's game you be spitting. Oh, best believe that when you need that, I'll provide that. You will always have it. I'll be on deck, keep it in check. When you need that, I'ma let you have it. My screams is the proof. Some other dudes get the juice. So I speed in the coupe, leaving this interview. It ain't nothing new. I've been f***ing with you. Ain't them they taking you. Just tell them to make a you, huh? That's how it be. I come first like debut, huh?
So baby, when you need that, give me the word. I'm no good. I'll be bad for my baby.
So like, make sure that he's getting his share. Make sure that his baby take care. Make sure I'm on my toes, on my knees. Keep him please, rub him down.
Be your man.
የምሽ ፕሮግራማችን የጀመርነው በዚህ ሳምንት በአሜሪካን የሚውዚክ አይብልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የአስረኝነትን ደረጃ በያዘው ሄይ ማማ በተሰኘው የዴቪድ ጉታ ዜማ ነው። ኒኪ ሚናጅ እና አፍሮ ጃክ ናቸው ያጀቡት። የፈረንሳይ ተወላጅ የሆነው የ47 ዓመቱ ዴቪድ ጉታ ከድምፃዊነት በተጨማሪ በሙዚቃ ዲጄነትና በሙዚቃ አቀነባባሪነት በደንብ ይታወቃል። ዴቪድ ሊስን ብሎ የሰየመውን ስድስተኛ የስቱዲዮ አልበሙን ባለፈው የህዳር ወር መገባደጃ አካባቢ ሲሆን የለቀቀው። ቀደም ብላቸው የሰማችሁት ሄይ ማማ የተሰኘው ዜማው በዚሁ አልበም ውስጥ ከተካተቱት 14 ዜማዎች መካከል አንዱ ነው። የዘጠኝነትን ደረጃ ወደ ያዘው ዜማ ስናመራ ደግሞ ዌር አር ዩ የተሰኘውን የሲርክሌስ እና የዲፕሎ ዜማን እናገኛለን። ጀስተን ቢበርም አጅቧቸዋል። ዌር አር ዩ
Just admit it. See, I gave you faith, turned your doubt into hope. Can't deny it. Now I'm all alone and my joys turn them open. Tell me, where are you now that I need you? Where are you now?
Where are you now?
Where are you now that I need you? Couldn't find you anywhere. When you broke down, I didn't leave ya. Oh, I was by your side. So where are you now that I need ya? Oh, where are you now that I need ya?
የዘጠኝነትን ደረጃ የያዘውን ዌር አር ዩ የተሰኘውን የሲርክሌስ እና የዲፕሎ ዜማን ነበር ያደመጥነው። ጀስተን ቢበርም ሁለቱን አጅቧቸዋል። የስምንተኝነትን ደረጃ የያዘው የሪቸል ፕላተን ፋይት ሶንግ የተሰኘው ዜማ ነው።
Like a small boat on the ocean, sending big waves into motion, like how a single word can make a heart open.
Turn us, starting right now, I'll be stuck. I'll run my fight.
fight song የተሰኘውን የሪቸል ፕላተንን ዜማ ነበር ያደመጥነው። ሪቸል ትራስቲን ሜት የተሰኘውን የመጀመሪያ አልበሟን እንደ አውሮፓውያን አቆጣጠር በ2003 ያወጣች ሲሆን ቢዲአር የተሰኘውን ሁለተኛ አልበሟን ደግሞ በ2011 አውጥታለች። ያም ሆነ ይህ ግን በሁለቱም አልበሞቿ ብዙም ውቅና ሳታገኝ ባለፈው የካቲት ወር የለቀቀችው ቀደም ብለን ያደመጥነው ፋይት ሶንግ የተሰኘው ነጠላ ዜማ በዓለም የሙዚቃ መድረክ ላይ እንድትታወቅ እያደረጋት ነው። በቅርብ አዲስ አልበም ይዛ ብቅ ትላለች ተብሎም እየተጠበቀ ነው። የሰባተኛ ደረጃ ወደ ያዘው ዜማ ስንሸጋገር ደግሞ ሸት አፕ ኤንድ ዳንስ የተሰኘውን የዋክ ዘሙንን ዜማ እናገኛለን። ዋክ ዘሙን አራት አባላት ያሉት ሴንሰናቲ ኦሃዮ የሚገኙ የራክ ባንድ ሲሆኑ አይ ዋንት የተሰኘውን የመጀመሪያ አልበማቸውን በ2010 የለቀቁ ሲሆን ቶኪንግ ኢዝ ሃርድ የተሰኘውን ሁለተኛ አልበማቸውን ደግሞ ባለፈው ዓመት አውጥተዋል። ታዲያ እዚሁ አልበማቸው ውስጥ ነው ቀጥለን የምናደምጠውን ሸት አፕ ኤንድ ዳንስ የተሰኘውን ዜማቸውን የምናገኘው። በዚህ ሳምንት በቢልቦርድ ሰንጠረዥ ላይ የሰባተኝነትን ደረጃ የያዘውን ሸት አፕ ኤንድ ዳንስ የተሰኘውን የዋክ ዘሙንን ዜማ ነበር ያደመጥነው። የስድስተኝነትን ደረጃ የያዘው ዜማ ደግሞ
I'm like, hey, what's up, hello? Since you're pretty, soon as you came in the door, I just wanna chill, got a sack for us to roll. Married to the money, introduced her to my stove. Showed her how to whip it, now she remixing for low. She my track queen, let her hit the bando. We be counting up, watch how far them bands go. We just had a go, talking matching Lambos. A 56 a gram, 500 grams, though. Man, I swear I love her, how she worked the damn pole. Hit the strip club, we be letting fans go. Everybody hating, we just call them fans, though. And love
Snatch a Ferrari and buy my BLM. I just might snatch her or nothing. Let's drop a couple on the ring. She ain't wanting for nothing because I got her. Everything is big. You up in the bed though. Remind me where I can't go. When you put up the stand though. Call it my little fans though. Girl, how fucking your fans go. Fetty rub a million 50,000. K, how I stand though. If you take them from my pockets, I'm like. And I am.
በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶዎቹ ምርጥ ዜማዎች መካከል የስድስተኝነትን ደረጃ የያዘውን ትራፕ ኩዊን የተሰኘውን የፌቲ ዋፕን ዜማ ነበር ያደመጥነው። በቤት ስሙ ዊል ማክስዌል፣ በመድረክ ስሙ ደግሞ ፌቲ ዋፕ እየተባለ የሚጠራው የራፕ አቀንቃኝ የ25 ዓመት ወጣት ሲሆን ወደ ሙዚቃው ዓለም ብቅ ያለው በቅርቡ ነው። ይኸው ገና ብቅ ከማለቱ ቀደም ብለን ያደመጥነው ትራፕ ኩዊን የተሰኘው ዜማው ተወዶለት የስድስተኝነትን ደረጃ ይዞለታል። ዜማው አሁን ቀነስ አድርጎ ነው እንጂ እንደወጣ አካባቢ እንደውም የሁለተኝነትን ደረጃ ይዞለት ነበር። የአምስተኝነትን ደረጃ ወደ ያዘው ዜማ ስንሸጋገር ደግሞ አሁንም የራፕ አቀንቃኝ ነው የምናገኘው። ድምፃዊው ሲሌንቶ ይባላል። ዜማው ዋች ሚ እንሆ።
Now watch me, nae-nae.
Okay.
Now watch me whip, whip. Watch me, nae-nae.
Why me do
now
it?
Now watch me whip.
Kill it.
Watch me, nae-nae.
Okay.
Now watch me whip, whip. Watch me, nae-nae.
Can you do
now
it?
Now watch me. Ooh, watch yeah. me. Watch me. Ooh, watch yeah. me. Watch me. Ooh, watch yeah. me. Watch me. Ooh,
okay.
Ooh.
Break your leg,
break the knot and break your leg,
break 'em.
Break your leg,
break the knot
and break your leg,
break 'em.
Break your leg,
break the knot.
Now watch me bop,
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 bop, bop,
bop,
bop,
bop,
bop,
bop, bop,
bop. Now watch me whip,
hey.
Now watch me nae-nae.
Okay.
Now watch me whip,
whip.
Watch me nae-nae.
Why me do it?
Now watch me whip.
Kill it.
Watch me nae-nae.
Okay.
Now watch me whip,
whip.
Watch me nae-nae.
Can you do it?
Now watch me.
Ooh,
watch
yeah.
me. Watch me. Ooh, watch
yeah.
me. Watch me. Ooh, watch
yeah.
me. Watch me. Ooh,
okay.
Ooh.
ዋች ሚ የተሰኘውን የሳሊንቶን ዜማ ነበር ያደመጥነው። ሳሊንቶ የ17 ዓመት ወጣት ሲሆን አትላንታ ጆርጂያ ነው የተወለደው። እውቅናን ያገኘው በዚሁ ቀደም ብለን ባደመጥነው ዋች ሚ በተሰኘ ነጠላ ዜማው ነው። ባድ ብለድ የተሰኘው የቴይለር ስዊፍት ዜማ ደግሞ የአራተኝነትን ደረጃ ይዞላታል። የሶስተኝነትን ደረጃ ወደ ያዘው ዜማ ደርሰናል። የዜማው ርዕስ ካንት ፊል ማይ ፌስ የተሰኘ ሲሆን ድምፃዊው ዘ ዊኬንድ ይባላል። ዘ ዊኬንድ የመድረክ ስሙ ሲሆን ቤተሰቦቹ ያወጡለት ስም ደግሞ አቤል ተስፋዬ ይባላል። ስለ አቤል ተስፋ ፋይስ ኢዮን ባለፈው ሳምንት ፕሮግራም ክሽን አደርጋ ነግራችሁ ስለነበር ደግሜ በመናገር አላሰለቻችሁም። ካንት ፊል ማይ ፌስ የተሰኘውን ዜማውን ግን እንሆ።
And I know she'll be the death of me, at least we'll both be numb. And she'll always get the best of me, the worst is yet to come. But at least we'll both be beautiful and stay forever young. This I know, this I know. She told me don't worry about it. She told me don't worry no more. We both knew we
at least we'll both be numb. And she'll always get the best of me. The worst is yet to come. All the misery was necessary when we're deep in love. Yes, I know. Yeah. Girl, I know. She told me don't worry about it. She told me don't worry.
በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት የሶስተኝነትን ደረጃ የያዘውን Can't Feel My Face የተሰኘውን የአቤል ተስፋዬን በመድረክ ስሙ ደግሞ The Weeknd'ን ዜማ ነበር ያደመጥነው። የሁለተኝነትን ደረጃ የያዘው ምርጥ ዜማ ቀጥለን የምናደምጠው See You Again የተሰኘው የዊዝ ካሊፋ ዜማ ነው። ቻርሊ ፑት ነው አብሮት የተጫወተው። ዜማውን እንሆ።
It's been a long day without you, my friend. And I'll tell you all about it when I see you again. We've come a long way from where we began. Oh, I'll tell you all about it when I see you again. When I see you again.
Damn. No. All the planes we flew, good things we've been through. Then I'll be standing right here talking to you about another path. I know we love to hit the road and laugh, but something told me that it wouldn't last. Had to switch up, look at things different, see the bigger picture. Those were the days, hard work forever pays. Now I see you in a better place. See you in a better place. How can we not talk about family when family's all that we got? Everything I went through, you were standing there by my side. And now you gon' be with me for the last ride.
It's been a long day without you, my friend. And I'll tell you all about it when I see you again. We've come a long way from where we began. Oh, I'll tell you all about it. See you again.
Tell you when I see you again. First, you both go out your way, and the vibe is feeling strong. And what's small turn to a friendship turn to a bond, and that bond will never be broken. The love will never get lost. And when brotherhood comes first, then the line will never be crossed. Established it on our own when that line had to be drawn. And that line is what we reach, so remember me when I'm gone.
talk about family when family's all that we got. Everything I went through, you were standing there by my side. And now you gon' be with me for the last ride.
Don't let the light guide your way. Yeah. Hold every memory as you go. And every road you take. Without you, my friend, and I'll tell you all about it when I see you again. We've come a long way from where we began. Oh, I'll tell you all about it when I see you again. When I see you
በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት የሁለተኝነትን ደረጃ ያዘውን ሲዩ አጌን የተሰኘውን የዊዝ ካሊፋን ዜማ ነበር ያደመጥነው። ቀጥለን ፕሮግራማችንን የምናገባደደው በሳምንቱ ምርጥ አንደኛ ዜማ ይሆናል። የተከበራችሁ ሙዚቃ ቃና አድማጮች፣ የሳምንቱን ምርጥ አንደኛ ዜማ ተጫውቼ ከመሰናበቴ በፊት አንድ መልእክት አለኝ። መልእክቱም ላለፉት 10 ዓመታት የለተቀዳሚን የሙዚቃ ቃናን ብቻዬን ሳቀርብላችሁ ቆይቻለሁ። ከአሁን በኋላ ግን ረዳት አግኝቻለሁ። ጽዮን ግርማ አብራኛለች። አብረን እየሰራን እንቀጥላለን። እንደውም የዛሬውን ፕሮግራም ጽዮን ነች የመራቸው። ሰዓት እየተገባደደ ነው እያለች ነው። ስለዚህ ቺርሊደር በተሰኘው በኦሚ የሳምንቱ ምርጥ አንደኛ ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው።
Motivation. My one solution is my queen, 'cause she stays strong. Yeah, yeah. She is always in my corner, right there when I wanna. All these other girls are tempting, but I'm empty when you're gone. And they say, do you need me? Do you think I'm pretending?
Ciao, dasu yamatakaliao zena saat derasa zafanu balam katalu kartam. ሳውዲ አረቢያ ከእስላማዊ መንግስት ቡድን ጋር ግንኙነት አላቸው ብላ የጠረጠረቻቸውን ከ400 በላይ ሰዎች ዛሬ አስራለች። ብዙዎቹ የሳውዲ ዜጎች ናቸው። በሀገሪቱ በርካታ ተቋማት ላይ ጥቃት ሊያደርሱ ሲሞክሩ ወይም ሲጠነስሱ እንደነበረ ተገልጿል። እስላማዊ መንግስት ነኝ የሚለው ቡድን ሶሪያና ኢራቅ ውስጥ በሚገኙ ኩርዶች ላይ ኬሚካል መርዝ የያዙ አረሮችን መተኮሱን የኩርድ ተዋጊዎችና የጦር መሳሪያ ኤክስፐርቶች አስታውቀዋል። ጥቃቱ የሞተ ሰው የለም። በኢራቅ ምስራቃዊ ክፍለ ሀገር ዲያላ አጥፍቶ ጠፊ የቦምብ ፍንዳታ አድርሶ 115 ሰው ተገደለ። በኬንያ ታሪክ ውስጥ እጅግ አስከፊ ከተባሉ ሽብር ጥቃቶች አንዱ በነበረው የዛሬ 2 ዓመት ተጥሎ በነበረው አደጋ ምክንያት ለሁለት ዓመታት ያህል ተዘግቶ የቆየው የናይሮቢ ዌስት ጌት የገበያ ማዕከል ዛሬ ተከፈተ። ማጠቃለያው ይኸው ነበር። ክቡራትና ክቡራን አድማጮች ጤና ይስጥልኝ። መልካም ምሽት። በቴክኒሻኑ ኬቪን ፋውለር እና በራሴም ስም ዜናውን ያሰማችሁ ሰለሞን አባተ ነኝ።
የአሜሪካ ድምፅ ራዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈው የዛሬው የአማርኛ ፕሮግራም እዚህ ላይ አብቅቷል። ነገ እሁድ በተመሳሳይ ጊዜ በ3 ሰዓት እስከምንገናኝ ሰላም፣ ደህና ደሩ የምላችሁ ቆንጂት ታዬ ነኝ።
This program has come to you from the Voice of America, Washington.